ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። ከነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ጥር 11 ቀን 2014 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ረቡዕ ጥር 11 ቀን 778 ቀናት አለፋቸው። ወጣቶችን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ በቅድሚያ ለኢትዮጵያ ኦርቶዶክስ ተዋህዶ አማኞች በሙሉ እንኳን ለብርሃነ ጥምቀቱ አደረሳችሁ እንላለን። በቅድሚያ ከጠላቱ የሚወደድ ይያደር ይናደድ በሚል ርዕስ ከዝግጅት ክፍላችን የቀረበውን የዕለቱን ሐተታ እናሰማለን። በማስከተልም
ለዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ረቡዕ ጥር 11 ቀን 778 ቀናት አለፋ።
የአሸባሪ የኦነግ ሸኔ ታጣቂዎች በተለያዩ ቦታዎች በአማራ ተወላጆች ላይ የሚያካሂዱትን አረመኔያዊ ጭፍጨፋ ቀጥለዋል። እሁድ ጥር 8 ቀን በመስራቅ ወለጋ ዞን ጉተን ከተማ አቅራቢያ የሽብር ቡድን ታጣቂዎች አዝመራ በመሰብሰብ ላይ የነበሩ የአማራ ተወላጆች የሆኑ አርሶ አደሮች ላይ በአካሄዱ ጥቃት 6 ገለው 15 አፍነው የወሰዱ መሆናቸው ታውቋል። የሟቾቹ አስክሬን በአካባቢ ሚሊሻዎች ተነስቶ የተቀበረ ሲሆን ታፍነው የተወሰዱ ዜጎች ሁኔታ ግን እስካሁን ያልታወቀ መሆኑን ተነግሯል። አርብ ጥር 6 ቀን በምዕራብ ሸዋ ዞን ዳኖ ወረዳ የኦነግ ሸኔ አሸባሪዎች በእርሻቸው ላይ ሲሰሩ የነበሩ የአማራዎች ላይ በከፈቱት ተኩስ ጥቃት 8 የአማራ ተወላጆች ሲገደሉ ሁለት ሰዎች መዳረሻቸው እስካሁን ያልታወቀ መሆኑን ነዋሪዎቹ ተናግረዋል። ከተገደሉ ሰዎች መካከል የአምስት ሰዎች አስክሬን ተገኝቶ ቅዳሜ ቀብራቸው ስነ ስርዓት ተፈጽሟል። የአክራሪ ኦነግና ኦህዴድ ጥርቅም የሆነው አገዛዝ በኦነግ ሸኔ ላይ እርምጃ ወስዶም አያውቅም። የአሸባሪ ወያኔ ቡድን በአፋር ላይ ጦርነት ከከፈተ ጀምሮ በጦርነቱ የተጎዱትን ወደ አዲስ አበባ ልኮ ለማሳከም ከ18 ሚሊዮን ብር በላይ ያወጣ መሆኑን የአፋር የጤና ቢሮ አስታውቋል። በጦርነቱ ወቅት በሽብር ቡድን ታጣቂዎች ጉዳት የደረሰባቸው ሁሉ በአፋር የተለያዩ ሆስፒታሎች ውስጥ ሕክምና ሲደረግላቸው የቆየ መሆኑና ወደ አዲስ አበባም የሚላኩ ጉዳተኞች በአፋር አካባቢ ካለው የሕክምና አገልግሎት አቅም በላይ የሆኑትን ብቻ እንደሆነም ገልጿል። በተያያዘ ዜና የወያኔ ቡድን በደቡብ ወሎ ዞን ባካሄደው ጥቃት 548 ንጹሃን ዜጎች መገደላቸውንና 217 ሴቶች መደፈራቸውን የዞኑ አስተዳደር አስታውቋል። እንዲሁም የዞኑ ውስጥ በሚገኙ ተቋማት ላይ የሽብር ቡድኑ ባካሄደው ዝርፊያና ባደረሰው ውድመት 48 ቢሊዮን የሚገመት ንብረት የወደመውን አስታውቋል። አሃዞቹ የተገኙት በመጀመሪያ ደረጃ በተደረገ ጥናት ሲሆን የጥናቱ ሂደት በተሟላ መልኩ ሲጠናቀቅ የገንዘቡ መጠን ሊጨምር ይችላል ተብሏል። በአክራሪ ኦነጎዴድ የኮሎኔሉ አገዛዝ ዘመን አለብኝነት ታስራ ላለፉት 40 ቀናት በእስር ያለፈችው መዓዛ መሐመድ ማክሰኞ ጥር 10 ቀን ከእስር ተፈታለች። ቀደም ሲል የአባይ ሚዲያ በኋላም የሮሃ ሚዲያ ጋዜጠኛ የነበረችው መዓዛ በጸጥታ ኃይሎች የተያዘችው በተሐሳስ ፍር መጀመሪያ ላይ ሲሆን ፍርድ ቤት ሳትቀርብና ለመታሰሯ ምንም አይነት ማብራሪያ ሳይሰጥ ለ40 ቀናት በእስር ላይ ስትሰቃይ ቆይታለች። ፖሊስም ፍርድ ቤት ቀርቦ ጋዜጠኛዋ ስለተያዘችበት ሁኔታ ሊያስረዳ አልቻለም። በተመሳሳይ ጊዜና ሁኔታ ታፍኖ የተወሰደ እስካሁን ፍርድ ቤት ያልቀረበው የተራራ ሚዲያ አዘጋጅ ታምራት ነገራም እስካሁን አልተፈታም። ባለፉት ሁለት ዓመታት ያሸበረው የወያኔ ቡድን ለሚካሄደው ጦርነት ሙሉ ድጋፍ በመስጠት ተወሰና ድምጿን አጥፍታ የነበረችው ግብጽ በአባይ ግድብ ዙሪያ ኢትዮጵያን አስገዳጅ ስምምነት መፈረም አለባት የሚለውን ጩኸቷን የጀመረች መሆኑን ታውቋል። የግብጽ ጠቅላይ ሚኒስትር ሙስጠፋ መድቡሊ ለቢቢሲ ዜና ተቋም በሰጠው መግለጫ ኢትዮጵያ በአባይ ግድብ ላይ የልማት ግንባታ ማካሄዷን ግብጽ ባትቃወምም የግብጽን መሰረታዊ ጥቅም ለማስጠበቅ አስገዳጅ ስምምነት መፈረም አለባት ብሏል። ግብጽ በአሁን ወቅት ወደ ተለመደው ጩኸት የተመለሰችም በምን ምክንያት እንደሆነ ባይታወቅም የወያኔ ቡድን ወታደራዊ ሽንፈት በሱዳን የሚታየው የፖለቲካ አለመረጋጋትና እንዲሁም በቅርቡ ግድቡ የኤሌክትሪክ ኃይል ማመንጨት ይጀምራል በባሉ ከግምት ውስጥ የሚያገባ ምክንያቶች ናቸው። አድማጮቻችን የለቱ ዜና እዚህ ላይ ተጠናቀቀ። ከቀሪው ዝግጅታችን ጋር አብራችሁን ቆዩ።
የረቡ ጥር 11 ቀን 2014 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ። ከጠላቱ የሚዋደድ እያደር ይናደድ። ጠላት ጠላት ነው። ወዳጅ ጠላቱን የለየ ህዝብ አገሩን ይጠብቃል፣ ያስከብራል፣ ሉዓላዊነቷንም አያስደፍርም። እንደ ዘንድሮቹ ግራ የተጋባ ግን ጠላቱን ወዳጅ ብሎ ያቅፋል። አትጓቸው አፈግፍጉ እያለ ለጠላት እድልና ጊዜ ሰጥቶ የረቡ ጥር 11 ቀን 2014 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ። ከጠላቱ የሚዋደድ እያደር ይናደድ። ጠላት ጠላት ነው። ወዳጅ ጠላቱን የለየ ህዝብ አገሩን ይጠብቃል፣ ያስከብራል፣ ሉዓላዊነቷንም አያስደፍርም። እንደ ዘንድሮቹ ግራ የተጋባ ግን ጠላቱን ወዳጅ ብሎ ያቅፋል። አትውጓቸው አፈግፍጉ እያለ ለጠላት እድልና ጊዜ ሰጥቶ ተጠናክረው በፍጅታቸው እንዲቀጥሉ ያደርጋል። በህዝባችን ላይ የደረሰው ይህ ነው። ወያኔ ከትቢያ ተነስቶ ሺዎችን በአረመኔነት ሊፈጅ መቻሉ ምስክር ነው። ኮሎኔሉ አገር አጥፊ ዘረኛ ወያኔዎችን ከእስር መልቀቅ ብቻ ሳይሆን እንደ ጤነኛ ኃይልም ለብሔራዊ እርቅና ውይይት አጭቷቸዋል። ባለመንጫዎቹና የቄሮ መሪዎችን ቢለቅ እንኳ አያስገርምም። በመሰረታቸውና ዘረኝነታቸው አንድ ናቸውና ይህን ግንዛቤ ማያስተስኗቸው ባጉል ተስፋና ሸውራራ እይታ ኮሎኔሉን በኢትዮጵያዊነትና በልህ መሪነት ሊፈርጁ የፈለጉት ደግሞ በሚሰራው ብቻ ሳይሆን ጠዋት ማታ በሚዋሸው በሚቀባጥረው ለአሳዛኝ ሀፍረት መዳረጋቸው አልቀረም። ከድጡ ወደ ማጡ እየተከሰተብን በማስቸገሩ ፓላይ ደርሰናል ብለን የነበርነው ሁሉ ተመልሰን ሐናለን እየገደፍን ዳግም ክለፋና ትምርት አስፈልጎናል። ደጋግመን በተለይ የአማራው ህዝብ አንድነቱን እንዳያላላ ማሳሰብ የታያዝነው አለምክንያት አይደለም። የኢትዮጵያ ህዝብ ከጋምቤላ እስከ አፋር በሰሜንም በደቡብም ኢትዮጵያን ከውጭ ጠላት ለማዳን ተጋድሏል። ትኩረታችንን አማራው ህዝብ ላይ ማድረግ የተገደደነው የህዝብ ጸንቶ ሲቆምና አንድነቱን አጠናክሮ ሲታገል ለሀገር አቀፉ ህዝባዊ ትግል መሰሶ ሆኖ እንደሚገኝም በታሪክ የተመሰከረ በመሆኑም ነው። የአንድነት አለኝታ በመሆኑ ጸረ ኢትዮጵያ ኃይሎች ሁሉ ጸረ አማራ ነበሩ ናቸው። ርብርቦሻቸው አማራው ላይ ነው፣ ሐቀኛ አገር ወዳድ ኃይሎች ላይ ነው። እነሱ ጠላታቸውን ያውቃሉ ማለት እንችላለን። የአማራውን ሚና ሚዛን ሰተን ስናቀርብና አንድነቱ እንዲጠበቅ ስንጠራ ገልበጥ ብለው ከፋፋይ ወይም ትምክህተኛ ብለው ሊሆን እጅሉን ይቃጡ አልጠፉም። መሰሪነታቸውን በዚህው አጋልጠዋል። አማራነትና ኢትዮጵያዊነት ተወራራሽ ሆኖ ቆይቷል። አረንጓዴ ቢጫ ቀይ ሰንደቅ የነጻነት ታሪክ የህዝብ ትስስር ሁሉም ተስማምተው ይኖሩ ሃይማኖቶች አርበኝነት ኢትዮጵያዊነት ስንል ሁሉም በአማራነት ይዘት ውስጥ ያሉ ናቸው። ከጠባቦችና ዘረኞች በስተቀር አማራው ከሁሉም ህዝብ ጋር ተፋቅሮ ተጋብቶ ተዋልዶ የኖረ ነው። በመዓል ጥላቻን ሸንቅረው ህዝብን ከአማራው ሊያባሉ ሲጥሩ የቆዩት ዘረኞች እነ ወያኔ ሻቢያ እነ ወነግ ግብጽ እና ሶማሊያ ናቸው። ያኖሌ ልቦለድ ጠራቂዎች ህዝብ ጠል ባለጌዎች ከጥላቻቸው ጋር ተደምረው አገር ሊያጠፉ የሚፈልጉ የባዕድ ሎሌዎችና ባንዳዎች። ሐቀኛ ኢትዮጵያዊ አገሩን ሆነ ህዝብን አይጠላም። ወያኔ ትግሬ ጸረ አማራ ነው ሲል አስፈሮ እንደነበር ሁላችንም እናውቃለን። እስከዛሬም ይህ ጸያፍ መስመርና አቋም የወያኔ ነው። ድሃው አማራ ሳይቀር ከጭቆናው ስርዓት ተረፍ መረፍ ወይም ትርፍራፊ ስለሚያገኝ የቀሪው ህዝብ ጠላት ነው ብሎ ደምድሞም ነበር። ባለፈው ዓመት ባካሄደው አሰቃቂ ፍጅት አሁንም ምን ያህል ጸረ አማራ ጸረ ህዝብ እንደሆነ ከማሳየት አልተቆጠበም። የቄሮ መንጋም እነ ሊንጮ በአሶሳ በአማራው ላይ የፈጸሙትን ፍጅት ቀጠለበት እንጂ ሌላ ገጽታ ከቶም አላሳየም። ኮሎኔሉ ከቢጤዎቹ ጋር ተደምሮና በነ አሜሪካ እርዳታ ያገኛትን ስልጣን መከት አድርጎ ከቡራዩ ጀምሮ በቀጣይነት አማራውን ኢትዮጵያዊውን እስከ ትላንት ሲፈጅ ታይቷል። ቤተ ክርስቲያን አቃጥሏል፣ ካህናትን አሳርዷል፣ ቅርሶችን አውድሟል። ያሳዩትም ጭካኔና አረመኔነት ህዝብን እግዚኦ አሰኝቶ ቂም በቀልን አሰራጭቷል። ብሔራዊ ውይይትና እርቅ ዘበት ሆኖ እንጦርጦስ ወርዷል። ይህን ሐቅ እያዩ ያውም ራሳቸውን አማራ የሚሉ ክፍሎች የኮሎኔሉ ደጋፊ ሆነው ሲተባበሩትና ግፉን ሲያደንቁለት ማየቱ በጣም የሚያስጠቅቅ ጉድ ነው። በወገን ደም መቀለድ፣ የዘረኛን ቡትቶ ባንዲራ ማውለብለብ፣ ለዘረኞች ሰለባዎች ሳይሆን ለነፍሰ ገዳዮቹ መንግስት ብሎ መርዳት ወዘተ ታሪክን ያቆሽሻል፣ ያግማማል፣ ኢትዮጵያዊነትን ያራክሳል። የዚህን ውርደት ጥፋት ዋና ቀንቃኞች በክብር ጎንደር፣ ባህር ዳርም ወዘተ እየጋበዙ ካባ ማልበስ፣ መቼም የማይተኩሱትን ክላሽን መሸለምና ሙገሳ ማቅረብ ያስወቅሳል እንጂ ደግ ሰራችሁ አያሰኝም። የአማራንን አማራንን ብለው ግን ልቦናቸው ልባቸው ከዘረኞች ጋር የሆነውም ግለሰቦች በነቂስ ከህዝብ ጎራ መንጥሮ እዚያው ከክህደት ጎራቸው ተጋልጠው ገብተው ማንንም የማደናገር እድል እንዳያገኙ ማድረግ ዋና ስራ ነው። ፋኖ የተባለውን ህዝባዊ ኃይሉን ከውስጡ ገብተው ሊበትኑት እየጣሩ ያሉትንም አጋልጦ ከጥቅም ውጭ ማድረግ ግዴታ ነው። የህዝብ አንድነት ለኢትዮጵያ አንድነት ዋና ምሰሶ ነው። ዘረኝነት ይውደም፣ የዘረኞች ባንዲራ ይቃጠል። እየደረሰው ይህ ነው። ወያኔ ከትቢያ ተነስቶ ሺዎችን በአረመኔነት ሊፈጅ መቻሉ ምስክር ነው። ኮሎኔሉ አገር አጥፊ ዘረኛ ወያኔዎችን ከእስር መልቀቅ ብቻ ሳይሆን እንደ ጤነኛ ኃይልም ለብሔራዊ እርቅና ውይይት አጭቷቸዋል። ባለመንጫዎቹና የቄሮ መሪዎችን ቢለቅ እንኳ አያስገርምም፣ በመሰረታቸውና ዘረኝነታቸው አንድ ናቸውና። ይህን ግንዛቤ መያዝ ተስኗቸው በአጉል ተስፋና ሸውራራ እይታ ኮሎኔሉን በኢትዮጵያዊነትና ብልህ መሪነት ሊፈርጁ የፈለጉት ደግሞ በሚሰራው ብቻ ሳይሆን ጠዋት ማታ በሚዋሸው በሚቀባጥረው ለአሳዛኝ ሀፍረት መደረጋቸው አልቀረም። ከድት ወደ ማጡ እየተከሰተብን በማስቸገሩ ተላይ ደርሰናል ብለን የነበርነው ሁሉ ተመልሰን ሐናለን እየገደፍን ዳግም ክለሳና ትምርት አስፈልጎናል። ደጋግመን በተለይ የአማራው ህዝብ አንድነቱን እንዳያላላ ማሳሰብ የታያዝነው አለምክንያት አይደለም። የኢትዮጵያ ህዝብ ከጋምቤላ ስካፋር በሰሜንም በደቡብም ኢትዮጵያን ከውጭ ጠላት ለማዳን ተጋድሏል። ትኩረታችንን አማራው ህዝብ ላይ ማድረግ የተገደደነው የህዝብ ጸንቶ ሲቆምና አንድነቱን አጠናክሮ ሲታገል ለሀገር አቀፉ ህዝባዊ ትግል መሰሶ ሆኖ እንደሚገኝም በታሪክ የተመሰከረ በመሆኑም ነው። የአንድነት አለኝታ በመሆኑ ጸረ ኢትዮጵያ ኃይሎች ሁሉ ጸረ አማራ ነበሩ ናቸው። ረብረቦሻቸው አማራው ላይ ነው፣ ሀቀኛ አገር ወዳድ ኃይሎች ላይ ነው። እነሱ ጠላታቸውን ያውቃሉ ማለት እንችላለን። የአማራውን ሚና ሚዛን ሰጥተን ስናቀርብና አንድነቱ እንዲጠበቅ ስንጠራ ገልበጥ ብለው ከፋፋይ ወይም ትምክህተኛ ብለው ሊሆን እጅሉን ይቃጡ አልጠፉም። መሰሪነታቸውን በዚሁ አጋልጠዋል። አማራነትና ኢትዮጵያዊነት ተወራራሽ ሆኖ ቆይቷል። አረንጓዴ ቢጫ ቀይ ሰንደቅ የነጻነት ታሪክ የህዝብ ተሰስር ሁሉም ተስማምተው ይኖሩ ሃይማኖቶች አርበኝነት ኢትዮጵያዊነት ስንል ሁሉም በአማራነት ይዘት ውስጥ ያሉ ናቸው። ከጠባቦችና ዘረኞች በስተቀር አማራው ከሁሉም ህዝብ ጋር ተፋቅሮ ተጋብቶ ተዋልዶ የኖረ ነው። በመሃል ጥላቻን ሸንቅረው ህዝብን ከአማራው ሊያባሉ ሲጥሩ የቆዩት ዘረኞች እነ ወያኔ ሻቢያ እነ ወነግ ግብጽ እና ሶማሊያ ናቸው። ያኖሌ ልቦለድ ጠራቂዎች ህዝብ ጠል ባለጌዎች ከጥላቻቸው ጋር ተደምረው አገር ሊያጠፉ የሚፈልጉ የባዕድ ሎሌዎችና ባንዳዎች። አቀኛ ኢትዮጵያዊ አገሩን ሆነ ህዝብን አይጠላም። ወያኔ ትግሬ ጸረ አማራ ነው ሲል አስፈሮ እንደነበር ሁላችንም እናውቃለን። እስከዛሬም ይህ ጸያፍ መስመርና አቋም የወያኔ ነው። ድሃው አማራ ሳይቀር ከጭቆናው ስርዓት ተረፍ መረፍ ወይም ትርፍራፊ ስለሚያገኝ የቀሪው ህዝብ ጠላት ነው ብሎ ደምድሞም ነበር። ባለፈው አመት ባካሄደው አሰቃቂ ፍጅት አሁንም ምን ያህል ጸረ አማራ ጸረ ህዝብ እንደሆነ ከማሳየት አልተቆጠበም። የቄሮ መንጋም እነ ሊንጮ በአሶሳ በአማራው ላይ የፈጸሙትን ፍጅት ቀጠለበት እንጂ ሌላ ገጽታ ከቶም አላሳየም። ኮሎኔሉ ከቢጤዎቹ ጋር ተደምሮና በነ አሜሪካ እርዳታ ያገኛትን ስልጣን መከታ አድርጎ ከቡራዩ ጀምሮ በቀጣይነት አማራውን ኢትዮጵያዊውን እስከ ትላንት ሲፈጅ ታይቷል። ቤተ ክርስቲያን አቃጥሏል፣ ካህናትን አሳርዷል፣ ቅርሶችን አውድሟል። ያሳዩትም ጭካኔና አረመኔነት ህዝብን እግዚኦ አሰኝቶ ቂም በቀልን አሰራጭቷል። ብሔራዊ ውይይትና እርቅ ዘበት ሆኖ እንጦርጦስ ወርዷል። ይህን ሀቅ እያዩ ያውም ራሳቸውን አማራ የሚሉ ክፍሎች የኮሎኔሉ ደጋፊ ሆነው ሲተባበሩትና ግፉን ሲያደንቁለት ማየቱ በጣም የሚያስቀቅ ጉድ ነው። በወገን ደም መቀለድ፣ የዘረኛን ቡትቶ ባንዲራ ማውለብለብ፣ ለዘረኞች ሰለባዎች ሳይሆን ለነፍሰ ገዳዮቹ መንግስት ብሎ መርዳት ወዘተ ታሪክን ያቆሽሻል፣ ያግማማል፣ ኢትዮጵያዊነትን ያራክሳል። የዚህን ውርደት ጥፋት ዋና ቀንቃኞች በክብር ጎንደር ባህር ዳርም ወዘተ እየጋበዙ ካባ ማልበስ፣ መቼም የማይተኩሱትን ክላሽን መሸለምና ሙገሳ ማቅረብ ያስወቀሳል እንጂ ደግ ሰራችሁ አያሰኝም። የአማራንን አማራንን ብለው ግን ልቦናቸው ልባቸው ከዘረኞች ጋር የሆነውም ግለሰቦች በነቂስ ከህዝብ ጎራ መንጥሮ እዚያው ከክህደት ጎራቸው ተጋልጠው ገብተው ማንንም የማደናገር እድል እንዳያገኙ ማድረግ ዋና ስራ ነው። ፋኖ የተባለውን ህዝባዊ ኃይሉን ከውስጡ ገብተው ሊበትኑት እየጣሩ ያሉትንም አጋልጦ ከጥቅም ውጭ ማድረግ ግዴታ ነው። የህዝብ አንድነት ለኢትዮጵያ አንድነት ዋና ምሰሶ ነው። ዘረኝነት ይውደም፣ የዘረኞች ባንዲራ ይቃጠል። አልሰማንም ልንለይ አላየንም ጭራሽ ከፋፍለውን በአጥር አንዱ ያንዱን አፍራሽ ከላይ ተጓጉለን ውስጣችን ሳያምር ሲዘንብ ያጥብብናል በውሸት ሰውበን ለሚሰልቸሞሽበን ስንት ጀግና ወጣ
ስህተትን ማመን ለመጪው ድል ዋስትና ነው። በተደጋጋሚ ያለፈው ያውም የደም ዋጋ የተከፈለበትን ተሞክሮ በጥሞና መገምገም ይገባናል ስንል ዓላማችን ያለፈውን ጸጋ ብቻ ሳይሆን በተለይም ድክመቶችና ስህተቶችን በማወቅ ለሚካሄደው ትግል እርምትን አድርገን ድልን ለማረጋገጥ እንችል ዘንድ ነው። ዘወትር ከድጡ ወደ ማጡ እንዳይሆን እጣቅስላችን ማለት ነው። ከ1953ቱ የመፈንቅለ መንግስት ሙከራ ባለመማራቸው በመንግስቱ ላይ መፈንቅል የሞከሩት በሕይወታቸው ዋጋ ከፈሉ። አምባገነኑም አገርን ለገንጣዮች አመቻችቶ ሊሰጥ ቻለ። ኢህአፓንና ያን ጀግና ትውልድን የሚተቹትም አቅና ምርምርን ወደ ጎን የተው ከመሆናቸው ሌላ ስህተት ከሚሏቸው መማራታቸው ውድቀትን በራሳቸው ላይ ጋብዘው ለወያኔ ሰለባ ሆነዋል። የ1997ቱን ሁኔታ እና የቀጠለውንም ያጤኗል። ስህተቶች ተደጋግመዋል፣ ድክመቶችም ቀጥለዋል። ወያኔን ማስወገድ የሚቻልባቸው እድሎችም አምልጠዋል። የኢህአፓ አመራር በጥር የካቲት 1971 ዓ.ም ምረት አራተኛ ጠቅላላ ጉባኤውን በማድረግ ሰፊ ግምገማ አካሂዷል። ግምገማው በጽሑፍ መስመር መስፈር የሌለባቸውን ጉዳዮች በጽሑፍ ማስመሩና ሲገመግምም ሌላ ስህተትን ከመፈጸም ባለመራቁ ጉዳት ቢደርስም ያደረገው ግምገማ ግን ከሞላ ጎደል ጠቃሚ ነበር። አያሌ ስህተቶችን የፈጸመው በአመራር የነበር አንድ ግለሰብ በተከተለው የተሳሳተ መንገድ ቢሆንም አመራሩ ይህንኑ ጠቅሶ ከኃላፊነት ለመራቅ ሳይሞክር ራሱን ጥፋተኛ አድርጎ ወቅሷል። እንደተፈራው ሰነዱ ወደ ጠላቶች እጅ ገብቶ ዛሬ ወያሌ ድርጅቱን ለመወንጀል እየተጠቀመበት ነው። በግምገማው ሰነድ መግቢያ ላይ ድርጅቱ ያሰፈረውን ሰፋ አድርገን እንጥቀስ። ኢህአፓ የኢትዮጵያ ጭቆን ህዝቦች ብሶትና ዋይታ አመጾ የወለደው የበኩር ልጅ እንደመሆኑ መጠን ከፋሽስታዊ አመጻ ጋር ግብግብ እንዲገጥም ጽዋ ፈንታ ደርሶታል። ገና በዕድሜ ሳይበለጽግ፣ በልምድ ሳይዳብር፣ በጨቃነቱ የተጣለበትን ይህንኑ ታሪካዊ ኃላፊነት ለመወጣት በተፈጠረበት ከ1964 ዓ.ም በተለይም ከ1966 ዓ.ም ጀምሮ አዳዲስና ተለዋዋጭ ክስተቶች ሳያደናግሩት፣ ውስብስብ ሁኔታዎች ሳይቀይሩት፣ የትግሉን አውድማ ያጥለቀለቀው ህዝባዊና አብዮታዊ ኃይል በሰፈነው ፋሽስታዊ ጥልመት ሳይደናበር ትክክለኛውን የትግል ሰነድ ይዞ እንዲጓዝ የአጥቢያ ኮከብ ሆኖ ጸዳሉ ፈንጥቋል። ኢህአፓ በዚች የሰባት ዓመት ዕድሜው ውስጥ የቅጽበት እፎይታ ሳያገኝ ብዙ ተሞክሮችን አካብቶ የልጅ አዋቂ ሆኗል። አያሌ ቆራት ታጋዮችን አፍልቋል። የበለጸገ ድርጅታዊ የሥራ ልምድ አግኝቷል። በአገር ውስጥም በውጭ አገርም ታዋቂነትን አትርፏል። አብዮታዊ ንድፈ ሐሳብን ከግብር ጋር ለማዋሃድ ያደረገው ቅልጥፍናና ችሎታ፣ ድርጅታዊ ጥንካሬውና ትግሉን ሲጀምር የተከተለው የፖለቲካ መስመር ጥራት በሰፊው ሕዝብ እንዲታቀፍ አድርጎታል። ከአንዳፍታም ከጎኑ ሳይለይ ግንባሩን ሳር በከፈለው አቻ የማይገኝለት መስዋዕትነት የጭቆኑን ሕዝብ ጋሻ መከታነቱን አስመስክሯል። ከሁሉም በላይ ለቆሙለት ትክክለኛ ዓላማ፣ ለጭቆኑ ሕዝብ ፍቅር፣ ወደር በሌለው ለማደራዊ ሞራልና ጀግንነት በትግል ሜዳ የሚወድቁ ቆራት ታጋዮችን በማፍራት ለረጅሙ ትግል አስተማማኝ መሰረት የሚሆነው አብዮታዊ ትውልድ ታንጾ የሚወጣበትን ባህልና ገድላዊ የህይወቱን ፈለግ ሊከተልም ችሏል። ይህም ሆኖ ያባግን ለጋፓርቲ ደሞኑ መጠን ተማሪም አስተማሪም ሆኖ እየታገለና እያስተጋደ ትግሉን በሚመራበት ጊዜ ብዙ ድክመቶችን አታይቷል። አያሌ ስህተቶችን ፈጽሟል። ያባ ምን አይነት አበይት ስህተቶችን ሰራ? ምን ጉልህ ድክመቶችን አታየተነ? የፓርቲው ትክክለኛ መስመር ተዛብቶ እንዲቀርብና ይኸው መዛባትን ተሰማርቋል። የአንዳንድ መሮዎች በትክክል በስራ ላይ አለመዋልን እንመለከታለን። የመዋቅር ክህቡ አሰራር ጋር አለመጣጣምን እንገነዘባለን። የመደባዊ ይዘት ሚዛምን ያልጠበቀ ምልመላ እንደተካሄደ እንረዳለን። እነሆም የፓርቲው አመራር የፓርቲውን የስራ ክንውንና ሰራዊቱንም በአንዳንድ ዘርፍ ገምግሞ ሲያቀርብ ይህ ባለፉት ዓመታት ሁኔታዎች ባለመፍቀዳቸው የዘገየ ግምገማ የሚከተሉትን ግቦች እንዲመታ የታቀደ ነው። የተፈጸሙት ስህተቶችና ጥፋቶች ምን ምን እንደሆኑ የመስመር፣ የመዋቅር፣ የአሰራር፣ የመርህና ወዘተ ነጥሮ ማውጣት፣ ስህተቶቹንና ጥፋቶቹን በማረም ዳግመኛ እንዳይሰሩ ለማድረግ፣ ከስህተቱ ትምህርት ለመገብየት በመገምገም፣ በመተንተን፣ በመጭመቅ ፓርቲውን ውስጣዊ ተሃድሶ ለማቀዳጀት። አንድ የለባደር ፓርቲ በየጊዜው ራሱን ካልገመገመ የፖለቲካ መስመሩን ርዕቱነት፣ የአቋሙን ትክክለኛነት፣ የአሰራሩን ዴሞክራሲያዊነት፣ የመዋቅሩን አመችነት፣ የመርሆዎቹን ተፈጻሚነት፣ የመደብ ይዘቱን ሚዛናዊነት ካልመረመረ ከዚህም ተነስቶ በስህተቶቹና ድክመቶቹ ላይ በፍጹም በቆራጥነት ለመድመስ ዝግጁና ስንዱ ካልሆነ ስህተቶቹ እያጥለቀለቁት ድክመቶቹ እየደፈቁት ቀስ በቀስ ለባደራዊና አብዮታዊ ጠባዮቹን እየጣለ የአብዮት መሪነቱን እየረገቀ የአመፅ ቀንዱ እየዛለ ከላሽ ፓርቲዎች በተቆለቆሉበት ጎዳና ማዘቅዘቅ ይጀምራል። ያም ሲል የፓርቲው ውስጣዊ ዴሞክራሲያዊ ሕይወት ይጠፋና የርዕዮተ ዓለም ትግሉ ይገፋል። ውዳን የሚገኑበት፣ ብዙሃን የሚሸማቀቁበት፣ አፍላቂነት የሚታቀብበት፣ በአጠቃላይም ፓርቲው በጭቁኖች መደባዊ ጥቅም ላይ የሚደራደርበት ሁኔታ ይፈጠራል። ያባ ሀቀኛ የለባደሩ ፓርቲ እንደመሆኑ መጠን ገበናውን አይሸሽግም። ከስህተቶች ጥብቅና አይቆምም። የተያዘው የትግል ጎዳና ረጅምና ዘወርዋራ እንደመሆኑ መጠን ግስጋሴው ይሰምር ዘንድ ለጉዞው ምዕራፍ እያበጀ የተጓዘበትን አቀበት ቁልቁለት ወለፍ በዘነፍ ያለበትን የገደፈውን ያከለውን ያጠፋውን ያለማውን በጥሞና መልሶ በመመልከት አካባቢውን በመማከር ጥልቀት ያለው ምርመራ ያካሂዳል። ከዚሁም ዘንድ ስህተቶቹና ድክመቶቹን ነቅሶ አውጥቶ መነሻቸውን፣ ሂደታቸውን፣ የተፈጸሙባቸውን ሁኔታዎችና ያደረሱትን ጉዳቶች አጢኖ ከእነዚህ ስህተቶች እና ድክመቶች የሚቀሰመውን ትምህርት በአፍሪሎች የታከማቸው የዳበሩ ልምዶች ጋር አቀናጅቶ ትቢያውን አራግፎ እልፉን ከልቶ በግለሂ ሰብቶ አዲስ ሕይወት ነስቶ ለሚቀጥለው የትግል ምዕራፍ በብቃት ፈጸም ብሎ ይነሳል። የጥቅሱ መጨረሻ ይህን ያለው ኢህአፓ ሰፊ ግምገማ አድርጎ ራሱን መውቀስ ባለበት ወቅሷል። ከዚህም ጋር መነሳት ያለበት ደግሞ ይህ አራተኛ የአመራር ጉባኤ በርካታ ስህተቶችን ለማረምና ሊያስተካከል ሲነሳ፣ በአንጻሩ ለምሳሌ የኤርትራ ግንባሮችን በጥብቅ ቢያወግዝም የመገንጠል መብት በሚለው ደረጃ ላይ ያደረገው ማስተካከል አልነበረ። ይህን መብት ማወቁ ለአንድነት ይበጃል ከሚለው ግንዛቤና ድምደማ በመነሳት ማለት ነው። በሁለተኛው ጉባኤ ቋራ በ1976 ዓ.ም ግን በመርህ ደረጃ ተገቢውን እርምት አድርጎ ግንባር ቀደም ድርጅት የሚለውን ሰርዞ፣ ጸረ ኢምፔሪያሊስት አቋም ያላቸው ድርጅቶች ብቻ የሚለውን ሰርዞ መድበለ ፓርቲ ይፈን ብሎ አቋሙን ቀይሯል። እስከ መገንጠል የሚለውን አቋምም ሰርዞ ለኤርትራ የፌዴሬሽንን መፍትሄ አቅርቦ ባለበት ወያኔ ግን ተኝቶ የነቃ ይመስል በድንገት የአልባንያ አፋኝ ስርዓትና የስታሊን አዳናቂ ሆኖ ብቅ ከማለት በተጨማሪ ኤርትራ የኢትዮጵያ ቀኝ ግዛት ናት ብሎ የሚያጓራበት ጊዜ ነበር። ወደ ተነሳንበት ስንመለስ ዋናው ልጥር ድርጅቶች ድክመታቸውንና ስህተታቸውን አጢነው መፍትሄ መፈለጋቸው ዋና መሆኑን ይጠቁማል። ወያኔ ለስልጣን ከበቃ በኋላ ራሱ ተቃዋሚ ድርጅቶች ብዙ ስህተቶችን ፈጽመዋል። ወያኔ ኢህአዴግ ኢትዮጵያዊ ሆኗል ብለውም ስህተት የፈጸሙት ይቶች አልነበሩ። ያብሩትና ሊተባበሩት የተሰለፉትም ሆነ ተባባሪው የሆኑትንም የምንረሳቸው አይደሉም። ጠባቦች ደግሞ በወያኔ ተባባሪነት የፈረደበትን አማራ ሊያጠፉ ተሰልፈው የአፎሳ ወንጀላቸውን በበደኑና አርባ ጉጉ በአሰቦትና ምስራቅ ወለጋ ደግመዋል። አጠፋን ተሳሳትን ሲሉ ግን እስከ ዛሬ አላዳመጥንም። ይባስ ብሎ ጸረ አማራው ዘመቻና የዘር ማጥፋቱ ጥቃት ተጠናክሯል። ወያኔ ኢህአፓን ወቅቶ ለስልጣን ሲበቃም በማውገዝ ፈንታ ልጆች ያሉት ነበሩ። ተሳስተን ነበር ሲሉ ግን እስከ ዛሬ አልሰማናቸው። ከነ መለስና ታምራት ጋር ሲተቃቀሱ የነበሩትንም የወያኔ ሽመኛ የነበሩትንም ተሳስተን ነበር ሲሉ ገና አልሰማንም። ይባስ ብለው ጸረ ወያኔዎችን አውጋዥ ሆነዋል። የሹም ዶሮ ሁነው ከሂስ በላይነን በሚል እሸፈሉን ለሚሉት ይህን የኢህአፓ የአራተኛ አመራር ጠቅላላ ጉባኤ የመደምደሚያ መግለጫ እንዲያዳምጡ እንጋብዛቸዋለን። የኢህአፓ ማዕከላዊ ኮሚቴ ፖለቲካው ጭምር ያሳያቸው ድክመቶችና የፈጸማቸው ስህተቶች መላውን ኢህአፓ በጣም እንደ ጎዱት የተደረጉት ግምገማዎች ግልጽ አድርገዋል። ከእነዚሁም ዘንድ የኢህአፓ ማዕከላዊ ኮሚቴ ላሳያቸው ድክመቶችና ለፈጸማቸው ስህተቶች ከፍተኛ ብልህትን አድርጓል። የፈጸማቸውን ስህተቶችና የነበሩትን ድክመቶች ለአባላት ሲያቀርብ የእድገቱ መድህን ዋስትና፣ የጥንካሬው መሰረት፣ የአሸናፊነቱ ምልክት ራሱን ትሑት አድርጎ የሚማር የሚታረም ብቻ መሆኑን በማመንና ይህ በቆራጥ ታጋዮች ደም ተላቅፎ በስጋቸው ተለስኖ በአቅማቸው ተገንብቶ የቆመ የአብዮታውያን ድርጅት ለአባደራዊ ባህሪውን ጠብቆ በዚህ ዘዴ የጎበጠውን ማስተካከል፣ የተቀረፈውን መለሰን፣ መጥፎ ልምዶችን መወገድ እንዳለባቸው በማመን ነው። አንድም ደግሞ አባላት በድርጅታቸው አብዮታዊነት ላይ ያላቸውን እምነት ለማጠናከርና በዚህ አጋጣሚ ተጠቅመው ያልታዩ የተዘለሉ ስህተቶችን እንዲጠቁሙ በማድረግ ግምገማው የዳበረና የፓርቲውን ሁለንተና የዳሰሰ እንዲሆን ስለሚያስችል ነው። የጥቅሱ መጨረሻ ተመሳሳይ ግምገማ ያደረገ ሌላ ድርጅት አለን? ኢህአፓ ባደረገው ግምገማ የዛሬ 35 ዓመት ማለት ነው ገንጣዮች ሁሉ በጠራትነት ፈርጆ የተገኘ ነበር። ዛሬ ከወያኔ ጋር ሲተቃቀፉ የነበሩ መለስ ብለው ከወያኔ አበረ ብለው ድርጅቱን ሊወቅሱ ሲነሱ ምንኛ ዋሾ መሆናቸውን መገንዘብ እንችላለን። ዛሬ ተቃዋሚ ነን ከሚሉት ውስጥ ስንቶቹ የወያኔ ወዳጆች ተሿሚዎች እንደነበሩና እስከ ዛሬ ሳጠፋን እንዳላሉ መቼ ረሳን? እነዚህን ግን ዛሬ ታጋይ አገር ወዳድ ብለን አቅፈን እንደምንጎተት የምናውቀው ነው። ይህም ወደ ዛሬው ተጨባጭ ሁኔታ ያመጣናል፣ ቀጣይ ድክመታችንንም ይጠቁመናል። የፈጸምናቸው ስህተቶች በርካታዎች ናቸው። ማረም ሲገባን ግን ድርቅ ብለን ትክክል ነን ብለን በመቀጠላችን ትግሉን ወድቀናል። ወያኔ በኢህአፓና በህዝብ ሬሳ ላይ ተረማምዶ ለስልጣን በአሜሪካኖች እርዳታ ሲበቃ ወጣት ተማሪዎችና እነ ኢህአፓ ሲቃወሙ ጊዜ እንስጣቸው ብለው መደገፍ ብቻ ሳይሆን ተሿሚና አጫባሪ ሆነው የተገኙት እስከ ዛሬ አጠፋን አላሉ፣ ህዝብንም ይቅርታ አልጠየቁ። ወያኔ በተቃወሙትና በአማራው ህዝብ ላይ ሲዘምት ተባባሪ የሆኑትና ፍጅትም የፈጸሙት እስከ ዛሬ አጠፋን ሲሉ አለመደመጣቸው ብቻ ሳይሆን ታጋይ ተብለው ተሞካሽተው ተቀበሏቸው ስንባልም ተቆይተናል። ከመለስና ማምራት ጋር ሲጨባበጡ ሲደጋገፉና ሲሳሳቁ ሲሳለቁብን የነበሩትን አጥፍተን ነበር ሲሉ የሰማታለ ይንገረን እንጂ ዛሬ ዋና ተቃዋሚ ነው ሲሉ አድምጡ እየተባለ ነው። በቀይ ሽብር ወንጀል ስንቱን የቀጠፉትም ጸረ ወያኔን ማለታቸው ላይ በቃ ተመልሰው ከሽብራቸው የተረፈውን ሊያጠቁ ሲቧርቁ አገር ወዳድ ብለው የሚያቋቸውንም ታዝበናል። ያን አገር አጥፊን ትውልድ ጨፍጫፊ ኮሎኔልንና ማፈሪያ ምክትሉንም ለቃለ መጠይቅና ለህትመት ያደረሱትንም አጠፋን ሲሉ አሰማን። ስህተትን ታቅፉ
ይድረስ። አዎ ይድረስ፣ ይድረስ ለትግራይ ህዝብ፣ ይስራ ለህዝብ ይድረስ። ሰላም እባክሽ ሸዋ አብረ ዝልም እየተፈጠረ ይደረግ ይደረግ ይድረስ ለትግራይ ህዝብ ከንባችን ኮረንታ ከደም ፍሳሻችን አጣጥ የተጣፈ ይድረሳ ቤቱ ታምትክለለ ለትግራይ ወገናችን ባርን ትበጥጋ በደም ተጠራቅለ ባንድ ቆዳ አልባስ ባንድ ልብስ ተቋጥረ በእናት ኢትዮጵያ ማህፀን ተጠንሰን በአራቱ ማዕዘኗ መልሰጆች ተዋልደን ምድሯን ያለበትን በንጥረ ነገሯ ደንደለን ያደግን የተመነደግን የውጭ መጪውን ጣሊያን ወራሪውን በቁማር በርዱደን ባሪዋ በማይጨው ጠላትን ድንነስን ለዓለም ጥቁር ህዝብ አኩሪ ታሪክ ጽፈን በመጽሐፍ ቅዱስ በቅዱስ ቁርአኑ በደንብ ተዘግበን በደርሳን ሊከፈል እምነት ሳይገድበን ለሀገር ዘቁመን ለአንዴም ሳንን ላይ ራብ ሲጠንዘን ሲረፈር ሲጠርገን በእምነታችን ጸንተን ጾሞ ክርስቲያኑን ረመዳን የጥላሙን በናፍቆት ጠብቀን አብረን ጾመን በርተን በአንድነት አክብረን ቢኖረን ባይኖረን ብሩህ ተስፋ አዝለን ዘመን መለወጫን በጋራ ፈንድቀን ይድረስ ለትግራይ ህዝብ ምድር ከሌለ ውድ ወገናችን ስርዓትን ልንቀይር አብረን አምልጠን አይዞን ተባ ብለን ጭቆናን ተጋፍጠን ስንቱን መከራ አልፈን ግፈኛውን ስርዓት አሽቀንጥረን ጥረን ጨለማውን ገፍን በጨጨባ ጅበን ልሳን አንጠን እፎይ ብለን ልናርፍ ሰላም ልንሰነፍስ ድርጃ ልንሰራ ምድሯን ስንዳስ የጣሊያን ርድራጅ የፋሽስት ርጋፊ ወያኔ ሩሰለ ሀገር ወገን አጥፊ ቋንቋን ተጠቅሞን ብርት ላይ በቅሎ ይውጠን ጀመረ ልክ እንደ ጥህሎ ይህ እነው መተንፈሻ ነስቶ ጠልቆ እያጋደመን በተራ በተራ እየተቀባበሉ ዳግም ጨለመብን አሁንም ቀራቀር ይድረስ ለትግራይ ህዝብ ይብጣ ለህዝብ ትግራይ በእምነታችን ጸንተን በባህል ታጅበን እሬቻን ለማክበር በተሰባሰብን ውስጥ በበቀለው ፋሽስቱ ወያኔ በጥይት ተዘግደን ከገደል ተጣለ ማንታ አጀንዳ ባሪን አሎዬ ላሎዬ በእኛ ረቻ ደግሞ እግዚኦ ወዮ ወዮ እግዚኦ ወዮ ወዮ ምድር ፈቃካ በሰዎች ተጻፉ የእኛን ቀብር ዋጠው ቀን ማታ ሞትለንሞ ከዚያ ካንሰር ክልል ሲከበር አሸንዳ ጠላው ሲቸነፈት ጠጅ ሲቆረቆር ከዚህ ከኛ ደግሞ ደማችን ተረድቶ ይላቆጣና ምድሯ ጨለመ፣ የሰማዩን ጨለመ፣ አንተ ጋር የበራ እኛ ዘንድ ጨለመ። ቆርጠ መጣር ስትችል አንገቱን ቀንጥተን ተነድፈን አለገለባበች ይዘ ሳትቆርጥ ብትተወው ቀን ይጠብቅና አንተንም ይነድፋል። ወያኔ እኮ ባብረው አቁም ዝምድና ይድረስ ለትግራይ ከንባችን ኮረንታ ከደም ፍሳሻችን አጣቱ የተጻፈ ይድረስ አቤቱታ ምትክል የሌለ ትግራይ ወገናችን ዙሪያ ክብ ያለነው ጎረቤት ሁላ ውስጥ በተራፋ ወያኔ ሰውመላ ከሰው ተራ ወጥተን ከስቶችን ማስተን ከስም እርፋቱ ከሳንጃ ጥይቱ ከምድር ንጎትተው የብረት ሰንሰለቱ ከረሃብ ርዛቱ ከመፈናቀሉ ደግሞም ከስደቱ ከዝጣ ሁላ እየጎዳን ያለው ክፉኛ የሚሰማን ያን ሰው ስንታ ነው ወገን። እኛም ካንሰር አላት ባንተም ከኛ ላታንስ በቀላ ቂም በቀል ታሪክን አንጣ እኛ እናንተ እንጂ ምድሯ ላይ የምንቆየው እንዳለፈ ፋሽስቲም ፋሽስቲያጅ ነው። እናም ሰንባችን ኮረታ ከደም ፍሳሻችን አጣጥቶ የተጻፈ ይደርስ ቶታችን ምትክል የሌለው ትግራይ ወገናችን አዎ ይድረስ ለትግራይ ይብጣ ለህዝብ ትግራይ።
ያ ወቅት የፈጠረው ታዲያ ዛሬ ከአምስት ዓመት በኋላ ያ ሁሉ የት ገባ? የተደረሰ ሶሪያ እንዴት እዚ አስከፊ ጥፋት ውስጥ ልትወድቅ ቻለች? እንዴት ከድጡ ወደ ማጡ ልትገባ ቻለች? የማዕከላዊ መንግስቱን የጭቆና ስርዓት ሊታገልና ሊለውጥ የተነሳ ህዝብ እንዴት በአክራሪዎች ሊጠለፍና ወደ እርስ በርስ እልቂት ሊሸጋገር ቻለ? ለዲሞክራሲና ለፍትህ የተነሳ ንቅናቄ እንዴት ከታሪክ በወረሳቸው ቅራኔዎች ላይ በመመስረት አንደኛው ሌላውን የመበቀልና የማጥፋት ዘመቻ ውስጥ ሊሰማራ ቻለ? የሶሪያ ህዝብ ለምን ከአፍጋኒስታን፣ ከሶማሊያ፣ ከኢራቅ ህዝቦች ላይ ማርች አለ? የሶሪያ ጠላቶች እነማን ናቸው? ጠላቶች ካሏትስ በመውደሟ የሚያገኙት ጥቅም ምንድን ነው? ከታሪክ ተምሮ ራሱን ህዝቡንና አገሩን ከጥፋት ለማዳንና ብሎም አዲስ ታሪክ ለመስራት የሚፈልግ ሁሉ ሊመለከታቸው የሚገባ ሌሎችም ተጨማሪ ተመክሮች አሉ። እኛ አፍሪካውያን ልንዘነጋው የማይገባን ታሪክ አለ። የጥቁር ህዝብ ልጆች፣ እናቶች፣ አባቶች፣ እህቶችና ወንድሞች ከጉራችን ከአፍሪካ እየታደኑና እየታፈኑ በግርብረትና በሰንሰለት ታስረው እየተጫኑ ውቅያኖስ ተሻግረው በባርነት እንዲሸጡ ዋና እገዛ ያደረገው በመካከላቸው የነበረው በጎሳ ልዩነት ላይ ተመሰረተ ግጭት እንደነበረ የታሪክ መዝገቦች የሚያሳዩን ነው። በዚያ ክፍለ ዘመን 14ኛው መቶ አካባቢ በአፍሪካ ውስጥ ተንሰራፍቶ የነበረው በጎሰኛ መሪዎች ይካሄድ የነበረው ፖለቲካ የጥሬ ሀብትና የሰው ጉልበት ፍለጋ ዓለምን ያሰሱ ለነበሩ የነጭ ተስፋፊዎች አመቺ ሁኔታ ፈጥሮላቸው ነበር። አንደኛውን የጎሳ ንጉስ በወዳጅነትና በአማካሪነት በመቅረብ ጠመንጃና ጥይት በመለገስም ሆነ በመሸጥና እንዲሁም በቶክስ በማሰልጠን በሌላው ጎሳ ላይ ጊዜያዊ ድል እንዲጎናጸፍ ያደርጉት ነበር። ከዚያ ሴራቸው በስተጀርባ ደግሞ የተሸናፊውን ጎሳ ልጆች እያፈኑ ሲወስዱ የተወዳጁት ንጉስ እንዳላየ ይሆን ነበር። አንዳንዴም ያገዛቸው ነበር። የወዳጅ ተብየው አይቀሬ ተራ ሲደርስና የራሱ ጎሳ ልጆች እየስጠለፉ በሽያጭ ሲላኩ ደግሞ ብድር በምድር በማለት መጀመሪያ የተጠቃው ጎሳ በተራው የተመልካችነቱን ቦታ ይወስድ ነበር። በዚህ መልክ የተከሰተው ሁኔታ ነበር ቅራኔዎችን በማካረርና ግጭቶችን በማባባስ ህዝብን በሁሉም አቅጣጫ በማዳከም ለሽያጭና ለልዋጭ እንዲቀርብ ያደረገው። ከዚያ ቀጥሎ ለተስፋፋው የአውሮፓውያን ወረራና የቅኝ አገዛዝ መንሰራራትም መሰረት ሊሆን ችሏል። ዋናው ተጠያቂ መንግስት ወይም ገዢ ቡድን ነው። ሲጠቃለል በጎሳ ላይ የተመሰረቱና የተካረሩ ውስጣዊ የህዝብ ቅራኔዎች እንደ ምሳሌ ላነሳሁት የዛሬው የሶሪያ ውድቀትም ሆነ ለአፍሪካ የአራት መቶ ዓመት የባርነት የቅኝ አገዛዝ ስርዓት በግብር ላይ መዋል ወሳኝ ሚና ተጫውተዋል። ነገር ግን ለቅራኔዎች ባስከፊ መልክ መካረርና ህዝብንና አገርን ብሎም ክፍለ አህጉርን ለጥቃትና ለጥፋት የመዳረግ ዋና አስጠያቂዎች የፖለቲካ አገዛዙን ወይም የጎሳ አመራሩን የጨበጡት ቡድኖች መሆናቸው አያጠራጥርም። ተጠያቂነታቸውን በሁለት ከፍሎ ማየት ይቻላል። አንድ፣ በህዝብ መካከል መከፋፈልን የሚፈጥረው ራሱ የገዢዎች ጨቋኝ አገዛዝ አስተዳደር ነው። ይህም ደግሞ ሊወገድ የማይችል ከራሱ ከስልጣን አመጣጡ ጋር የተዋሃደ ባህሪ ነው። ዴሞክራሲያዊ የመንግስት ስርዓትና የህግ የበላይነት ያልተረጋገጠባቸው ህብረተሰቦች ሁሉ ውስጥ ገዢዎች ስልጣን የሚጨብጡት አንድ፣ በጥቅም አጋሮች እየታገዙ በጉልበት ራሳቸውን በመሾም፣ ሁለት፣ ከዘር በመውረስ፣ ሶስት፣ እግዚአብሔር የመረጠንን በማለት እንደሆነ የታወቀ ነው። በሶስቱም አይነት መንገድ የሚመጡ ገዢዎች ሰፊውን ህዝብ የሚፈልጉት ለአገልጋይነት እንጂ ሊያገለግሉት፣ ሊጠቀሙበት እንጂ ሊጠቅሙት አይደለም። በእርግጥ አንዱ አምባገነን መሪ ከሌላው ባህሪው ሊለይ ይችላል፣ በአስተዳደር ስልቱና በመዋቅሩ እንደዚሁ። የአስተዳደር ፍልስፍና ወይም ሪዮተ ዓለሙ ግን ሰባዊ ክብርንና ንጽህነትን ማከላዊ እስካላ ደረገ ድረስ ከጭቆና ሊቆጠብ አይችልም። አምባገነን ስርዓቶች ዓላማቸውን ከግብ ለማድረስ በማስፈራራት በማስገደድ አወናባጭ ፕሮፓጋንዳን በመጠቀም ህዝብን ከህዝብ ጋር ከማጋጨት ወደ ኋላ አይሉም። ለአጥፊ ክፍፍል ሊዳርጉት እንደሚችሉ ቢያውቁም ኃላፊነት ግን አይወስዱም። አመራራቸው በግልና በቡድን ጥቅም ላይ የተመሰረተ ብልነትና አርቆ አሳቢነት የሌለው ጦረኛና ትምክተኛ ነው። እንደዚህ አይነቶቹ ገዥዎች ስልጣናቸው ጊዜያዊ እንደሆነ የብዙ መንግስታት ታሪክ ባለም ዙሪያ ይመሰክራል። ጊዜያዊነቱ ግን በርግጥ አንጻራዊ ነው። ብዙዎቹ ህዝብንና ሀገርን ለዘመናት ለማዳከም የሚበቃ ረጅም የስልጣን እድሜ ነው የሚኖሩት። የመላው አፍሪካ ታሪክ ይመሰክራል። ሁለት ጨቋኞች ሲወድቁም በስርዓታቸው ህዝብን ከአዲስ ጭቆና ራሱን መከላከል እንዳይችል አቆላሽተው ነው የሚወድቁት። ለብዙ ዘመናት በአምባገነናዊ ስርዓቶች ጭቆና ታፍኖ የኖረ ህዝብ በቃኝ ብሎ ለማመጽ ሲነሳ አባርነት ከሚያሳዩት ጋር ሆኖ ጨቋኞችን መፈንቀል እንጂ ትኩረቱ የተተኪዎችን ማንነት የመመዘኛ አቅምና ፋታ የለውም። በዚህ የተነሳ ትግሉ ተላልፎ ወደ አዲስ ጭቆና ሊሸጋገር እንደሚችል ብዙ ተሞክሮች ያሳያሉ። የሐሳብ ንጻነት የሌለበት ስርዓት ውስጥ ታፍኖ የሚኖር ህዝብ የተለያዩ ፖለቲካ ሐሳቦችን በግልጽ ሰምቶ የመተቸት፣ የማወዳደር፣ የመወከር ወይም የመፈተን ልምድን የሚያገኝበት ሁኔታ አይኖረውምና ለድጋሚ አምባገነናዊ ስርዓት የተጋለጠ ይሆናል። ሀብቱን ንብረቱን ጉልበቱን ለሚፈልጉ የውጭ ኃይሎችም ቀላል መስዋዕት ይሆናል። የተቃዋሚ ድርጅቶች ኃላፊነት ሁልጊዜ ዋና ጠያቂ ማከለኛ ስልጣን የጨበጠው ኃይል ይሁን እንጂ የህዝብን የለውጥ እንቅስቃሴ እንመራለን ብለው የሚነሱ ድርጅቶችም ከኃላፊነት ነጻ አይሆኑም። የህዝብን እንቅስቃሴ ወደ ፍሬያማ ግብ ለመምራት ጨቋኝ ስርዓትን በመለወጥና መሪዎችን በማስወገድ መካከል ያለውን መሰረታዊ ልዩነት ጠንቅቆ መገንዘብ ይጠይቃል። የደግሞ መሪ ድርጅቶች ፍልስፍናቸውን፣ ራያቸውን፣ መዋቅራቸውን እንዲመረምሩ ግዴታ ይጥልባቸዋል። ለውጥ ማምጣት ማለት መጪውን ጊዜ መቅረጽ፣ ለልጆችና ለትውልዳቸው ካለፈው ሆነ ከዛሬው የተሻለ መሰረት መጣል ማለት ነው። ይህ ደግሞ ያለፈውን ከመተቸትም ሆነ ያለውን ከመዋጋት የከበደ ኃላፊነት ነውና ከትምክህተኝነትና ከደብጀኝነት ስሜት ነፃ የሆነ ብልህ፣ ትሁትና አርቆ አሳቢ አመራርን ይጠይቃል። ድርጅቶች ውስጣቸውን ለመመርመርና ታሪካዊ ኃላፊነታቸውን በትክክል ለመወጣት ብቁ መሆን አለመሆናቸውን ለመገመት እንዲችሉ መመለስ ከሚገባቸው ጥያቄዎች መሃል ጥቂቶቹን እንደ ምሳሌነት ከታች እሰነዝራለሁ። ድርጅቱ የግለሰብን ሰባዊ ክብርን ለማረጋገጥና ለማስከበር ምን ያህል የጠና እምነትና ዝግጅት አለው? ለህግ የበላይነት ድርጅቱና መሪዎቹ ተገዥ እንዲሆኑ የሚያረጋግጥ ወይም ተግባራዊ የሚያደርግ ቆራጥ ዝግጅት አለ ወይ? ማንኛውም ግለሰብ በጎሳ፣ በዘር፣ በሚከተለው ሃይማኖት ወይም እምነት፣ በቆዳው ቀለምና በመሳሰሉት ባህሪያት እንዲሁም ሰባዊ ነጻነቱን በመመርኮዝ ባደረጋቸው የግል የአኗኗር ምርጫዎች የተነሳ እንዳይጨቆን ድርጅቱ ምን አይነት የጠና እምነትና ዝግጅት አለው? ድርጅቱ የራሱን ራይ ከሌሎች ድርጅቶች ራይ ምን ያህል አስበልጦ ያያል? ድርጅቱ የአባሎችንም ሆነ የሌሎች ድርጅቶችን ትችት፣ ሂስና ሐሳብ በነጻና በዲሞክራሲያዊ መንገድ ለመስማትና ራሱን ለመለወጥ ወይም አቅጣጫውን ለማስተካከል ምን ያህል ቆራጥና ዝግጁ ነው? ድርጅቱ የሚያዘጋጀው ራሱን ከሌሎች ድርጅቶች መሃል ለህዝብ ምርጫ ለማቅረብ ነው ወይስ ጨቋኞች ሲወገዱ የመሪነት ቦታውን በቀጥታ ለመውሰድ ነው። የኢትዮጵያ ህዝብ ድል ዋዜማና የጥቁር ህዝብ ትንሳኤ። ዴሞክራሲ፣ ፍትህ፣ እኩልነት፣ ሰብአዊ ክብርና ነጻነት የህግ የበላይነት በሚሉ መፈክሮች ስር በኢትዮጵያ የተካሄደው የፖለቲካ ትግልና እንቅስቃሴ 40 ዓመታት አልፎታል። ይህን በተመለከተ በአውሮፓውያን የዘመን አቆጣጠር 1974 የፈነዳው የካቲት አብዮት በይዘቱም ሆነ በቅንብሩ እንዲሁም በተከፈለበት ዋጋ ይዘነጋ የማይችል ታሪካዊ ቦታ አለው። በህብረ ብሔራዊ ድርጅቶችም ሆነ በብሔር ድርጅቶች ስር ተሰልፈው በብዙ ሺህ የሚቆጠሩ ወገኖቻችን ህይወታቸውን ለህዝባቸው፣ ለወገኖቻቸውና ለሀገራቸው ፍቅር ሲሉ ሰውተዋል። በዚህ ብርቅ ታሪካችን ላይ ብዙ የተለያዩ ስሜቶች እንዳሉ አውቃለሁ። ቢኖሩም ማስገረም የለበትም። ታሪክ የቅርብም የሩቅም ሁልጊዜ አወዛጋቢ ስለሆነ ብቻ ሳይሆን አካላቸው ላይ ጠባሳ፣ መንፈሳቸው ውስጥ የማይደርቅ ቁስል ይዘው የሚጓዙ በህይወት የሚኖሩ ብዙ ወገኖች ስላሉ ነው። እነሱና ትናንትናም ዛሬም በአዲስ ጥይት የሚወድቁትን ወገኖቻችንን የሚያስተሳስራቸው አንድ ነገር ነው፣ ለውጥ ማምጣት። ህዝብ ከትውልድ ትውልድ እየደማ ለድል ቀን ሳይደርስ በድል ዋዜማ ይወደቀ እንዳይቀር የዛሬው ዋዜማ የመጨረሻው እንዲሆን ማድረግ አደራ አለብን። ችሎታውም በእጃችን ነው። አደራችን የጠቅላላው የጥቁር ህዝብ አደራ ነው። የጥቁር ህዝብ አደራ ነው ስል ምን ማለቴ እንደሆነ እንድትረዱ ሐሳቤን ባጭሩ ከታች ገልጻለሁ። ኢኮኖሚን በተመለከተ ምዕራባውያንም ሆኑ ቻይናና መሰሎቿ የምግብ ማብረቻ መሬት የጥሬ ሀብትም ሆነ የገበያ ቦታ በሰፊውና በግልጽ በመሻማት ላይ ከተሰማሩ ቆይተዋል። ለዚህ ሽሚያ ዋና ትኩረት የሚደረገው በመላው አፍሪካ ላይ ነው። ይህም የሚካሄደው አንደኛውን ወገን ብቻ በሚጠቅሙና ፈጽሞ እኩልነትን ባልተመረኮዙ ስምምነቶች ላይ በተመሰረቱ ውሎች አማካኝነት ነው። ለምሳሌ ያህል ይሄ ሂደት በአገራችን በሰፊው ተከሰተና መፈናቀልንና የእርስ በርስ ግጭቶችን እያስከተለ ያለ ነው። በሌላ በኩል ደግሞ ከኛ ሀገር አንስቶ በመላው አፍሪካ ውስጥ ያንሰራሩት የገዢ ስርዓቶች የሚካሄደው ቅርምጫ በአገሮችና በህዝቦችም ላይ ሆነ በመላው አህጉር ላይ የሚያስከትሉትን ጉዳት የሚገነዘቡ አይደሉም። የብዝበዛ እንጂ የንግድ ተቋሚ አለመሆኔን አሳስባለሁ። በዓለም ውስጥ የህዝብ ብዛት እየጨመረ በሄደበት የተዛባ የሀብትና የእውቀት ስርጭት ጎልቶ በሚታይበት የወታደራዊ ኃይል በጥቂት አገሮች እጅ በገነነበትና አዳዲስ አክራሪና የነጭ በላይነትን የሚያንጸባርቁ መሪዎች ብቅ ብቅ በሚሉበት ወቅት በአፍሪካና በጥቁር ህዝብ ላይ ከምንጊዜውም የበለጠ አደጋ እያንዣበበ መሆኑን ያመለክታል። ምንም እንኳን አደጋው የዓለም በሙሉ ቢሆንም ሰብአዊ ክብርንና ደህንነትን በሚመለከት ጥቁር ሰው ዛሬም በያለበት መጨቆኑ አልቀረም። በይዘቱ በስፋትና በጥልቀቱ ትንሽ ይለያይ እንጂ ዛሬም በቆዳው ቀለም ላይ በተመሰረተ ጭቆና ይጠቃል። እንደ ስደተኛም ሆነ እንደ ዜጋ በእኩልነት የማይታይበት ጊዜ ብዙ ነው። በህግ ፊት ሁልጊዜ እኩል አይሆንም። በፍርደ ገምድሎች የመጠቃት አደጋው የበዛ ነው። በዚህም የተነሳ ሁልጊዜ ፈተና ላይ ይወድቃል። ሆኖም የጥቁር ልጆች በመላው ዓለም በያሉበት ህብረተሰብ የሚያስከብራቸውን ስራ እየሰሩና አኩሪ ተግባር እየፈጸሙ እንደሚኖሩ አብሮ መነገር አለበት። ከሌሎች ህዝቦችም ጋር ተደባልቀውና ተዋልደው ይኖራሉ። ጥቁሩ እንደ ግለሰብነቱ እጣ ፈንታው የተለያየ መሆኑን ሊዘነጋ አይገባም። ሆኖም ግን እንደ ጥቁር ህዝብ አዲስ ታሪክ መጻፍ ይገባናል። ከቀሩትም የዓለም ህዝቦች ጋር በመተባበር እኩልነት፣ ሰብአዊነት፣ ፍትህና ዲሞክራሲ ለሁሉም የተረጋገጠበትና ሰላም የሰፈነበት ዓለም ለመፍጠር አስተዋጽኦ ለማድረግ መብቃት አለብን። ለዚህ የምንበቃው መጀመሪያ ራሳችንን ስናውቅና ስናከብር ነው። መጀመሪያ ከጨቋኝ ስርዓቶች ስንላቀቅና ተመለሰንም መንግስቱን በጨቋኞች እጅ የማንወድቅበትን መሰረት ስንከተል ነው። በኢትዮጵያ ውስጥ ዛሬ የተነቃነቀው ትግል አጣጫውን ወደዚህ ቢያደርግ ግብ ሊመታ ይችላል የሚል እምነት አለኝ። ትግሉ የጋራ ጥቃቶችን መገንዘብ አለበት። ያጭርና የረጅም ጊዜ ጥቅሞችን ለይቶ ማየት አለበት። ለአያት ለቅድመ አያቶቹ ታሪክ ትውልዱን መስዋዕት ማድረግ አያስፈልገውም። ለውርሱ ተገቢውን ቦታ ሰጥቶ ለአዲሱ የራሱን ታሪክ በመጻፍ መድፈር አለበት። ሰፊ ሀገርና ድንበርም ሆነ በርካታ ህዝብ ኃይል ነው። ህብራዊነትና ብዙሃንነት የእውቀትና የሀብት ምንጭ ነው። ከተለያየ እይታ በመነሳት ማንም ይጻፈው ማንም ሳይበላለጥና ሳይተናነስ በኢትዮጵያ ታሪክ በሙሉ ለእኩልነት፣ ለነጻነት፣ ለሰብአዊ መብት የታገሉ ወገኖቻችንን አደራ የመወጣት እድሉ ገና ጨርሶ አላመለጠንም። ተከራክረንና ተደራድረን ግን ተባብረን ነጻነቱ የተከበረለት እኩልነቱና ሰብአዊ መብቱ የተረጋገጠለት ተደጋግፎና ተረዳድቶ ጭቆና፣ ድህነትና ረሃብ የጣሉበትን ውርደት የሚላቀቅ በህብረትና በታደሰ አንድነት የሰላምና የጸጥታ ዋስትና ፈጥሮ መኖር የሚችል ህዝብ እንዲኖረን ካሰብን ከራሳችን በቀር የሚያግደን ማንም የለም። ወገኖቻችን ከድል ዋዜማ ወደ ድል ተሻግረው ለመላው የጥቁር ህዝብ ትንሳኤ ምሳሌነት ሊበቁ እንዲችሉ ለማድረግ የሚያበቃ ፍላጎትም ሆነ ችሎታ አለን ብዬ አምናለሁ።